የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ። እንኳን ለአውሮፓውያኑ 2019 ዓ.ም አዲስ ዓመት በሰላም አደረሳችሁ። ጽዮን ግርማ ነኝ። ለዛሬ ታህሳስ 21 2011 ዓ.ም በአውሮፓውያኑ ደግሞ ጥር 1 ምሽት የመረጣቸውን ዝግጅቶች ይዤ አብሬያችሁ ቆያለሁ። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው። በአጭር ጊዜ ውስጥ እውን ይሆናል በተባለው ግዙፍ ፓርቲ ለመዋሃድ ሰማያዊ ፓርቲ ስለወሰደው እርምጃ ያብራሩልናል። በዝርዝር ዘገባ እንመለስበታለን።
የምንሰራውን ነገር በሙሉ በግልጽና በተጠያቂነት ነው የምናደርገው ብለናል። ገንዘብ እንዴት እንደምንሰበስብ፣ ማን እንደሰጠ፣ ማን እንዳልሰጠ ሁሉ ነገር ግልጽ ነው። እኛ ብቻ የምናወራውን ሳይሆን ይሄ አናሊቲክስ የሚባለውን የተሰበሰበው መረጃ ተመልክቶ ከየት እንደመጣ፣ ከአውሮፓ ስንት ተሰጠ፣ ከአሜሪካ ከአሜሪካን ግዛቶች ውስጥ ማን ነው የሰጠው የሚለውን እራሱ አይቶት እንዲገነዘብ።
ኢትዮጵያን ዲያስፖራ ትረስት ፈንድ በሚለው የእንግሊዝኛ መጠሪያ የሚታወቀው በውጭ ሀገር ነዋሪ ከሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ለኢትዮጵያ ልማት መርጃ የሚውል ገንዘብ የሚያሰባስበው ባላደራ ቦርድ ሊቀመንበር ፕሮፌሰር አለማየሁ ገብረ ማርያም ናቸው። በቃለ ምልልስ ይዘናቸዋል። ሌሎች ዘገባዎችም ይኖሩናል። የሙዚቃ ምርጫም አለን። አብራችሁን ቆዩ። ዜና እናስቀድም።
ጥር 1 2019 በአውሮፓውያኑ የቀን ቆጠራ የአውሮፓውያኑን የአዲስ ዓመት ክብረ በዓል ለምታከብሩ አድማጮቻችን እንኳን አደረሳችሁ። እንደ ወጉም እንደ ባህሉም ሃፒ ኒው ይር። ጤና አስጥልኝ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በትላንትናው ዕለት ከዛላምበሳ ፋጻ በተባለ አካባቢ ከባድ የጦር መሳሪያዎች ወደ ሌሎች አካባቢዎች ለማጓጓዝ የተደረገውን እንቅስቃሴ አስመልክቶ ማብራሪያ እንፈልጋለን ባሉ አካባቢው የህብረተሰብ ነዋሪዎች መስተጓጎሉ ተዘግበዋል። ሰራዊቱን የሚተካ ሌላ ጦር እስከሚመጣም ከአካባቢው እንደማይንቀሳቀስ የመከላከያ አመራሮች ለአካባቢው ህብረተሰብ ባደረጉት ገለጻ አስታውቋል። ተሸኙ የዩናይትድ ስቴትሱ የመከላከያ ሚኒስትር ጂም ማቲስ ለወታደሮችና ለሚኒስትሩ መስሪያ ቤት ሲቪል ሰራተኞች የስንብት ንግግር አሰምተዋል። በሀገራችሁ አሜሪካ ማመኑን እምነታችሁን መጣሉን ቀጥሉበት፣ ከአገሪቱ አጋሮች ጋርም መቆሙን አታቋርጡ ሲሉም መክረዋል። የመከላከያ ሚኒስቴር መስሪያ ቤታችን አመራር ሲቪሉና ወታደራዊ ኃይሉ በጣም ጥሩ ሁኔታ ላይ ይገኛሉ ሲሉ ማቲስ በትላንቱ የመጨረሻ ቀናቸው የስንብት መልእክታቸው ነው ይህን ያሉት። እያንዳንዳችሁ የአገሪቱን ህገ መንግስት በመደገፍና በመጠበቅ እንዲሁም በኑሮ ዘይቤያችን ለመጽናት ቃል በገባንበት ተልእኮ እንደምትጸኑ ተማመናለሁ። ስለሆነም በጠላቶቻችን ላይ ከእኛ ጎን ከቆሙ አጋሮቻችን ጋር ሆናችሁ በሀገራችሁ ላይ ባላችሁ እምነት ጽኑ ሲሉም ምክራቸውን ለግሰዋል። ምክትል መከላከያ ሚኒስትሩ ፓት ሻንሃን ከዛሬ ጀምሮ የመከላከያ ሚኒስትር ተጠባባቂ ሚኒስትር ሆነው ያገለግላሉ። ባለፈው አርብ በስለላ ክስ ሞስኮ ላይ የታሰሩት አሜሪካዊ ፖል ዊልመን ጡረታ የወጡ የዩናይት ስቴትስ ማሪን መሆናቸው ታወቀ። ቤተሰባቸው ዛሬ በማህበራዊ መገናኛ ብዙሀን ባወጧቸው መልእክቶች መጀመሪያ ላይ ስጋት ያደረባቸው ባለፈው አርብ ድምጻቸው ሳይሰማ በቀሩበት ወቅት መሆኑ ተገልጧል። ፖል ዊልመን ልጃቸውንና ወንድማችን ሞስኮ እንደ ታሰረ ዘገባዎች ላይ አንብበናል። ፖል ጡረታ የወጡ ማሪን ሲሆኑ ሞስኮ ሄደው በጋብቻ ስነ ስርዓት ላይ ለመሳተፍ ወይም ለመገኘት ነበር ይላል የቤተሰቡ መግለጫ። ቤተሰባቸው ስለ ዊልመን መታሰር የሰማውም በሩሲያ መገናኛ ብዙሀን ላይ መሆኑም ተገልጧል። ቤተሰቡ ታዲያ የምክር ቤት ተወካዮችንና የዩናይትድ ስቴትስ ዲፕሎማቶችን እንዳነጋገረም ገልጠዋል። የሩሲያ ፌዴራል የጸጥታ አገልግሎት ባለስልጣናት ዊልመን ባለፈው አርብ የስለላ ተግባር ሲፈጽሙ ተይዘው የወንጀል ክስ ተመስርቶባቸዋል ነው ያለው። በዛሬው የአውሮፓውያን አዲስ ዓመት ሆንግ ኮንግ ውስጥ በብዙ ሺህ የሚቆጠሩ ሰዎች ከፊል ራስ ገዝ በሆነው ግዛት ላይ ቻይና ቁጥጥሯን እያጠበቀች ነው ያሉትን ለመቃወም ተሰልፈው ውለዋል። የዲሞክራሲ ደጋፊ አክቲቪስቶች የቻይና ደጋፊ የሆነውን የግዛቱን መንግስት የወሰዳቸውን እርምጃዎች እንዳሳሰቧቸውን የተናገሩት የተወሰዱት እርምጃዎች ለብሔራዊ ጸጥታ ተብሎ የነጻነት ደጋፊ የሆነው የሆንግ ኮንግ ብሔራዊ ፓርቲን ማገድ ከድርጅት መሪ ጋር ሆኖ የውይይት መድረክ የመራ የምዕራብ ጋዜጠኛ የይለፍ ፈቃድ እንዳይታደስ መከልከልን የመሳሰሉትን ይጨምራል ተብሏል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ጊዜ እዚህ ላይ አበቃ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ካድማስ እንሻገር።
Gabina VOA, let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና VOA ዝግጅታችንን ነው። ወደ ቀዳሚው ሰከባችንን እናልፋለን። በአጭር ጊዜ ውስጥ ሆን ይሆናል በተባለው ግዙፍ ፓርቲ ለመዋሃድ ሰማያዊ ፓርቲ የራሱን ግምገማ ሰሞኑን ይፋ አድርጓል። አዲሱን ፓርቲ ለማደራጀት የሶስት ወራት መርሃ ግብር ማውጣቱም ታውቋል። መለስካቸው አማሃ ዝርዝር አለው።
ሰማያዊ ፓርቲ አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ ኢዴፓና የአንድነት ለዲሞክራሲና ለፍትህ የቀድሞ መሪዎች በውህደት እንደሚመሰረቱት ለታቀደው ድርጅት የመጀመሪያውን እርምጃ እንደወሰደ ሰማያዊ ፓርቲ አስታወቀ። ፓርቲው ተባካይው ጠቅላላ ጉባኤ ባስተላለፈው ባለ 6 ነጥብ ውሳኔ እንዳብራራው የፓርቲውን ስም አርማና ሰነዶችን ለታሪክ በማስቀመጥ ራሱን በማክሰም ያለምንም ቅድመ ሁኔታ የቀጣዩን ውህድ ግዙፍ ሀገራዊ የአንድነት ኃይል ለመሆን ጉባኤው በአብላጫ ድምፅ ወስኗል ብለዋል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ለዚህ ወደፊት ለሚመሰረተው ፓርቲ ተነሳሽነቱን የሚወስዱት ኃይሎች ሁሉ ማድረግ አለባቸው ያሉትንም ጠቁመዋል።
በጥቂት ወራት ውስጥ የሚመሰረተው ሀገር አቀፍ ፓርቲ የሁሉም ቤት ይሆን ዘንድ የብዙ ግለሰቦችና ስብስቦች ፍላጎት መክሰም ይኖርበታል። ሰማያዊ ለዚህ ተነሳሽነቱን በመውሰዱ የተሰማኝን ክብር ስገልጽ በታላቅ ደስታ ነው። ይህንን ፕሮጀክት ከያዝኩት ቀን ጀምሮ ብዙ ውጣ ውረዶችን ባሉ የውሳኔ ሀሳቡ ጠረጴዛ ላይ በመጣ ጊዜ በስራ አስፈጻሚ ኮሚቴ በሙሉ ድምፅ፣ በብሔራዊ ምክር ቤት በሙሉ ስምምነት፣ በጠቅላላ ጉባኤም በአብላጫ ድምፅ በመጽደቅ ሰማያዊ ታሪኩን በደማቁ ጽፏል።
አቶ የሸዋስ አክለውም በዛሬቱ ኢትዮጵያ የፓርቲ ፖለቲካ ለውጥ እንደሚያስፈልገውና አገራዊ ፖለቲካ ተግዳሮቶች ናቸው ያሏቸውንም አውስተዋል።
ዛሬ ኢትዮጵያና የኢትዮጵያ ፖለቲካ በለውጥና በሽግግር ላይ ይገኛሉ። እስካሁን የቆየንበት የለውጥ ጥያቄና የእምቢተኝነት ትግል አማራጭ ወደ ማቅረብና በነፃና ገለልተኛ ምርጫ አሸናፊ ሆኖ መውጣትን የሚጠይቅበት ወቅት ላይ እንገኛለን። በእኔነት ሁለት ሀገራዊ ፈታኝ ሁኔታዎች ከፊታችን ተጋርጠዋል። የመጀመሪያው እየጨመረ የመጣው የስርዓትነት ሲሆን፣ ሁለተኛው ህወሓት ኢህአዴግ የተከለውና የኮተኮተው የጎሳ ፖለቲካ ነው። እነዚህ ሁለት ፈተናዎች ለመቅረፍ ማህበራዊ ፍትህን ማስፈን የሚያስችል በዜግነት ላይ የተመሰረተ ሀገር አቀፍ የፖለቲካ ፓርቲ እውን ለማድረግ ወቅቱ አሁን ነው እንላለን።
ሰማያዊ ፓርቲ መክሰሙን ይፋ ባደረገበት ወቅት ከተገኙት የተለያዩ ፖለቲካ ድርጅቶች መሪዎች መካከል የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌም ፓርቲው ለወሰደው እርምጃ አድናቆታቸውን ገልጸው ነበረ።
ከታች ወደ ላይ ለሚገነባ ዴሞክራሲያዊ የሆነ የመጀመሪያው አንድ ትልቅ ጠንካራ ድርጅት የመጀመሪያው እርምጃ መውሰድ በመሆናችሁ በአሜሪካን ሀገር ዴሞክራሲ የመሰረቱት ትልልቅ ሰዎች የአሜሪካ የዴሞክራሲ አባቶች እንደተባሉ ሁሉ እናንተ ድርጅትና አባላትም በታሪክ የኢትዮጵያ ዴሞክራሲ አባቶች ተብላችሁ እንደምትታወቁ።
ይህን ውህድ ፓርቲ ያዋቅሩታል ተብለው ከሚጠበቁት ፓርቲዎች አንዱ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር ጫኔ ከበደም በሥነ ሥርዓቱ ላይ ተገኝተው ነበረ። ዶክተር ጫኔ ከበደ የሰማያዊ ፓርቲ እርምጃ ለድርጅታቸው መልካም አርአያ እንደሆነም ተናግረዋል።
ለውጡ በእኔ እይታ ሶስተኛው ምዕራፍ ላይ ነው ያለ ነው። ይሄንን ሶስተኛ ምዕራፍ በታሪክ ማዛባት፣ መቀልበስ፣ ሌላ አመለካከት ይዞ ሌሎች የሚሰሩትን ስራ ማበላሸት በፍጹም የተሳሳተ በመሆኑ በእውነት የሰማያዊ ፓርቲ አባላት ዛሬ ያደረጋችሁትን ውሳኔ ለእኔም ጠቅላላ ጉባኤ ውሳኔ መነሻ ታሪክ እንደሚሆነኝ ትርክቱን ወደዛም ይዤው እንደምሻገር በዚህ አጋጣሚ ገልጽላችኋለሁ።
ከቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አባላት መካከል አቶ አንዱዓለም አራጌ ያተኮሩት በአጠቃላዩ በሀገሪቱ የፖለቲካ ሁኔታ ላይ ነበረ።
አሁን አዲስ ፍኖተ ካርታ ያስፈልገናል ብዬ አስባለሁ። ያ አዲስ ፍኖተ ካርታ ደግሞ ዛሬ ተጀምሯል። ቀደም ሲል አርበኞች ግንቦት ሰባት፣ ሰማያዊ ፓርቲ፣ ኢዴፓ፣ ሌሎችም እንዲሁ ጥረት ስናደርግ የቆየ ነው። ያንን ባህል የፖለቲካ ባህላችን የተበላሸ ንጣፍ ለመቀየር ነበር። አሁን አንድ እርምጃ ወደፊት መጥተናል። ከዚህ በላይ ደግሞ ግን ማደግ ይገባዋል። ኢትዮጵያን የሚያክል ሀገር ባልዘመነ ፖለቲካ፣ ባልተለወጠ የፖለቲካ ባህል የትም ልናደርሳት አንችልም። ስለዚህ ፖለቲካችን መዘመን አለበት ይያምናለሁ። ፖለቲካችን ሲዘመን የመጀመሪያው ነገር ሌሎች ላይ ምን ጉድለት አለ ብሎ ከማየት ይልቅ እኛ ጋር ምን ይጎድላል ብለን ማየት ያለብን ይመስለኛል። በተጻራሪ ወገኖች መካከል ሁለቱም እያንዳንዳቸው ጋር ምን እንደጎደለ የሚያስቡ ከሆነ ሲገናኙ ችግሩን ለመፍታት በጣም ቀላል ነው የሚሆነው። ምክንያቱም ሁላቸውም ወደ ውስጣቸው ካዩ በኋላ መፍትሄውንም ይዘው ስለሚመጡ ነው።
ይህ ውህድ ፓርቲ እስከ መጋቢት 2011 ዓ.ም ተመረተ የምስረታ ስራውን እንደሚያጠናቅቅ መረጃዎች ተቆማሉ። ሰማያዊ ፓርቲ መክሰሙን ይፋ ባደረገበት ስነ ስርዓት በጽሑፍ እንደተገለጸው እስከ መጋቢት 30 ቀን 2011 ዓ.ም ተመረተ የተዋሃዱት ፓርቲዎች ተቀላላ ጉባኤዎች ቀደም ሲል የነበራቸውን ስምና መዋቅር ሁሉም የሚያከስሙበትና ለምርጫ ቦርድ የሚያስታውቁበት ወቅት ይሆናል። በዚህ ጊዜ ውስጥም የአዲሱ ፓርቲ መስራች ጉባኤ እንደሚደረግ ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በሀገሪቱ የተጀመረው ለውጥ እንዲሳካና በተቀመጠለት አቅጣጫ እንዲሄድ ሁሉም የበኩሉን መወጣት እንዳለበት የተቃዋሚ ፓርቲ መሪዎች ይናገራሉ። ወደ ኋላ ለመቀልበስ መሞከር ግን ሀገሪቱን ወደ እርስ በርስ ጦርነት ሊያስገባ እንደሚችል አሳስበዋል። እስክንድር ፍሬው ዝርዝሩን ይዟል።
በኢትዮጵያ እየተካሄደ ያለው የለውጥ እንቅስቃሴ ከፍተኛ ድጋፍ ቢያስገኝም እያጋጠሙ ያሉ ፈተናዎችም ግልጽ ናቸው። ሰሞኑን ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉ አንጋፋ የተቃዋሚ ፓርቲ መሪዎች ፈተናዎቹ አሳሳቢ መሆናቸውን ተናግረዋል። በራሱ በገዢው ፓርቲ ኢህአዴግ ውስጥ ለውጡን ሙሉ በሙሉ ያልተቀበሉ ኃይሎች መኖራቸውና ባለፉት 27 ዓመታት የተከማቹ ችግሮች ደግሞ የነዚህ ፈተናዎች ምንጭ መሆናቸውን አመልክተዋል። እነዚሁ የተቃዋሚ ፓርቲ መሪዎች እንደሚሉት በአገሪቱ እየታዩ ያሉት ግጭቶች፣ መፈናቀሎችና ሌሎች ምክሎች የፈተናዎቹ መገለጫዎች ናቸው። በየትኛውም ሀገር በሚደረግ ለውጥ ፈተናዎች ማጋጠማቸው የተለመደ መሆኑን የሚያብራሩት የመድረክ ሊቀመንበር ዶክተር መረራ ጉዲና ናቸው። እናም በኢትዮጵያ እየተካሄደ ያለው ለውጥ በጥንቃቄ ሊመራ እንደሚገባው ያሳስባሉ።
ሪፎርም እንግዲህ ዝም ብሎ ስለፈለክና አንዳንድ በበጎ ነገሮች ብቻ እያየ ሳይሆን በተለይም በስፋት ህዝቡን እያሳተፍክ ከህዝቡ ጋርም የሚያሳምን ለውጥ እርምጃዎችን እየወሰድ ካልሄድክ በስተቀር ለሁሉም ነገሮች ክፍት ነው። ለቅልበሳም ክፍት ነው። ለወደፊት ለመሄድም ክፍት ነው። ኢትዮጵያ እዛ መስቀለኛ መንገድ ላይ ናት ያለችው እና እኔ አደጋው ሁሉም የፖለቲካ ኃይሎች ህወሓትን ጨምሮ ህወሓትን የሚመሩ ባለስልጣናት ጨምሮ ሁሉም የፖለቲካ ኃይሎች ሰከን ብሎ ወዳልተፈለገ አቅጣጫ ሀገሪቷ ከምትሄድ ወዳልተፈለገ አደጋ ከምንሄድ ሁሉም የየራሱን ቤት ስራ የነገይቱ ኢትዮጵያ ለሁላችን ዋስትና ልትሰጥ የምትችለው ዲሞክራቲክ ኢትዮጵያ ስለሆነች ዲሞክራቲክ ኢትዮጵያ የመፍጠሩ ሁኔታ በእርጋታ በሰከነ መንገድ የመምራቱ ወሳኝ ነው። ስለዚህ አሁን ያለው መንግስት በግራም በቀኝም ወደፊትም ወደኋላም እየተጎተተ በዚህ መሃል የለውጥ ኃይሎቹ ደግሞ መናበብ የሚችሉበት ደረጃ አይደሉም። ወደኋላ እንቀለብሳለን የሚሉት ኃይሎች ሀገሪቷን ወደ የእርስ በርስ ጦርነት እንደ አህያዋ ተረት እንዳይሆን መጠንቀቅ አለባቸው። ለእኛ ያልሆነ ሳር ነው ምናምን ብላ እንትን እንደምትለው አይነት እንዳይሆን የተሳካ ለውጥ ለሁላችንም ያስፈልግናል።
በሀገሪቱ እየተካሄደ ያለውን ለውጥ በተመለከተ በራሱ በኢህአዴግ ውስጥ ተመሳሳይ አመለካከት አለመኖሩን የሚያብራሩት ደግሞ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው።
ለውጥ መጥቷል። ለውጡ የመጣው በአንድ በኩል በህዝብ ትግል ነው። ሁለተኛ ደግሞ በኢህአዴግ ውስጥም ባሉ ይሄ ለውጥ ካልመጣ አጠቃላይ ሀገሪቱንም ድርጅቱንም ይዞ ይጠፋል ብለው የሚያስቡ ትንሽ ቀና አመለካከት ያላቸውና ወደፊት የሚያዩ ኢህአዴግ ውስጥ ያሉ ሰዎች ትግል ድምር ውጤት ይሄ ለውጥ መጥቷል። ናው ይሄ ለውጥ ለብዙ ሚሊዮኖች ተስፋ የሆነውን ያክል ብዙ በኢህአዴግ ውስጥ የነበሩ የማይገባቸውን ስልጣንና ሀብት ሲያገኙ የነበሩ ብዙ ኃይሎች አሉ። እነኚህ ኃይሎች በሙሉ ይሄን ለውጥ እንደው ሌላው ህዝብ እንደሚደግፈው በቀና መንፈስ ይደግፉታል ማለት አይደለም። ሶ በኢህአዴግ ውስጥ በራሱ ትልቅ አንዛይቲ አለ፣ ትልቅ ፍርሃት አለ። ትልቅ ምን ሊመጣብን ነው? ስልጣናችን ልናጣ ነው? ከስልጣን ጋር የሚገኘውን ጥቅም ልናጣ ነው? የሚሉ በጣም ብዙ ኃይሎች አሉበት። ይሄ ኢህአዴግ ውስጥ ይሄ ግጭትና አለመግባባት መኖር ምንም የሚያስገርም ነገር አይደል።
ግንባሩ መከፋፈሉንም ያሳያል።
ኦብቪየስሊ የምልህ ምን ያህሉ የቱ ጋር ቆሟል፣ ምን ያህሉ የሚለውን ነገር አናውቅም። ከስራችን የምናየው ከላይ ካሉት ከለውጥ አራማጆቹ ወደ ታች እየወረድክ ስትሄድ ለለውጡ ያለው ድጋፍ እየቀነሰ የሚሄድ በት አይነት ሁኔታ ነው ያለው። ይሄ ደግሞ አንደርስታንድ በመንግስት መዋቅሮች ውስጥ የምታያቸው ነገሮች ናቸው። ይሄ ዴሞክራሲያዊ ለውጡ ተግባራዊ እንዳይሆን በየቦታው እንቅፋት የሚፈጥሩ ሰዎች አሉ። እኔ ብዙ አይገርመኝም። ይሄ በለውጥ ሂደት ላይ ይሄ ለውጥ ችግር ያመጣብናል ብለው የሚያስቡ ሰዎች መኖራቸው የሚገርም ነገር አይደለም። ኢህአዴግ ውስጥ በሰፊው እንዲህ አይነት ኃይሎች መኖራቸው የሚገርም ነገር አይደለም። እኔ በጣም አጽንኦት ሰጥተን መሄድ ያለብን አንደኛ እነኚህም ሰዎች ማወቅ ያለባቸው ይሄ ሪቨርስ የሚደረግ ነገር አይደለም። ቢኮዝ ሪቨርስ ማድረግ
መቀልበስ
ለመቀልበስ መሞከር ማለት ቅድም ያልኩህ ነው፣ የእርስ በርስ ጦርነት ውስጥ ይገባ እንደሆነ ነው እንጂ ይሄን ነገር ቀልብሶ በሰላም መኖር ይቻላል እዚህ ሀገር ውስጥ ብሎ ማሰብ አይቻልም። ሶ ሁላችንም በሰላም የምንኖርባት ሀገር እንድትመጣ ከፈለግን ይሄ ለውጡን ለማደናቀፍ የሚፈልጉ ኃይሎች አደብ እንዲገዙ ቢያንስ በፊት ሲግጡት የነበረው አይነት ነገር መጋጥ ባይችሉ በሰላም መኖር የሚችሉበት ከማህበረሰቡ ጋር እርቅ ተባብለው በሰላም መኖር የሚችሉበትን ኢንቫይሮንመንት ለመፍጠር ከፍተኛ የሆነ ስሜት ያለበት ለውጥ ነው። ይህን ለውጥ ለየት የሚያደርገው እሱ ነው። እንደ በፊቱ ጥዬ የመጣሁትን ልቀጥቅጠው ልብላው የሚል አይነት ለውጥ አይደለም እየተካሄደ። አትሊስት እርቅ እያደረግን እየተስማማን ባለው ላይ እየደመርን እንሂድ የሚል የለውጥ መንፈስ ነው። የእነሱንም የሚጠቅም እንጂ የሚጎዳ ነገር አይደለም። እና በየቦታው ችግር ለመፍጠር ከመሞከር በየቦታው ይሄን ነገር ወደኋላ ለመጎተት እና ወደኋላ ለመመለስ ከመሞከር በድሮ ፕሮፓጋንዳ ተገዝቶ አሁንም የውጭ ኃይሎች ናቸው እንጂ ያመጡብን ነው እስካሁን ስንሄድበት የነበረው ጥሩ ነው ወይም ምናምን የሚል አይነት ቅዠት ውስጥ ዝም ብሎ ከመኖር አይንን ከፈት አድርጎ ይቺ ሀገር በእኛ እድሜ እንኳን ሶስተኛ እድል ነው ያጋጠማት። በ66 ለውጥ መጥቷል አበላሽተናል፣ በ83 ለውጥ መጥቷል ተበላሽቷል። ይሄ ማበላሸት በፍጹም አፎርድ አያደርግም ያገር በፍጹም። ስለዚህ ይሄንን እንዴት አድርገን በጋራ ወደ ተደላደለ እውነተኛ ዴሞክራሲያዊ ስርዓት እንውሰደው በሚለው ላይ መወያየቱ ነው ለሁሉም የሚበጀው። ራስን አንድ ቅርቃር ውስጥ አስገብቶ በአካባቢው ያለውን ህዝብ የተበላው ተያዝኩ የሲጅ ሜንታሊቲ ውስጥ ከቶ የሚመጣ ጥሩ ነገር የለም። ጥሩ ነገር እናምጣ ካልን የሚሻለው ይሄ ቅድም ያልነውን አይነት የሰለጠነ ፖለቲካ የምናካሄድበትን ኢንቫይሮንመንት እንፍጠር፣ ቁጭ ብለን እንነጋገር። ወንጀል እናንትን በደል የፈጸሙ ሰዎች ካሉ በህግ የሚታየው በህግ በእርቅ የሚታየው በእርቅና በይቅርታ የሚታዩበትን መንገድ እንትንሂድ። ወደኋላ ከማሰብ የበለጠ ወደፊት የምትፈጠረውን ዴሞክራሲያዊ አገር እንዴት አድርገን በጋራ እንመስርታት በሚል ትልቅ ኃላፊነት መንቀሳቀስ ከጀመር እንወጣዋለን። ይሄ እነሱ ግን በያዙትና ምንም ጥፋት አልጠፋም የውጭ ሰዎች መጥተው ነው እንትን ያደረጉት የበለጠ ሰውን እልህ ውስጥ የበለጠ ብስጭት ውስጥ የሚከትና ይሄንን የይቅርታና የእርቅ መንፈስ የሚያበላሽ ነው የምለው እና አይ ቲንክ እንደው በደንብ ቢያስቡበት ይሻላል።
በለውጥ ጊዜ የሚፈጠሩ የተለመዱ ችግሮች መኖራቸውን ዶክተር ብርሃኑ አስታውሰዋል። ለውጡን የሚደግፉት ኃይሎች ውጤት በፍጥነት እንዲመጣ የመፈለጋቸው ነገር በአንድ በኩል፣ ለውጡ ስጋት የሚያሳድርባቸው ያለፈው ስርዓት ተጠቃሚዎች የሚጋርጡት ፈተና ደግሞ በሌላ በኩል ለሂደቱ እንቅፋት ሊሆኑ እንደሚችሉ ነው ያብራሩት። ባለፉት 27 ዓመታት ሲከማቹ የቆዩ ችግሮችም እንደዚሁ እንቅፋት እንደሚፈጥሩ አስረድተዋል። ሌሎች ነጥቦችንም ዘርዝረዋል። ሁለቱም የተቃዋሚ ፓርቲ መሪዎች በአጽንኦት እንዳብራሩት የበለጠ አደጋ የሚፈጠረው ግን ለውጡ ወደኋላ ከተመለሰ ከተቀለበሰ ነው። እናም ወደፊት መሄድ እንጂ ወደ ኋላ መመለስ እንደማይቻል አሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ኢትዮጵያን ዲያስፖራ ትረስት ፈንድ በሚለው የእንግሊዝኛ መጠሪያ የሚታወቀው በውጭ ሀገሮች ነዋሪ ከሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ለኢትዮጵያ ልማት መርጃ የሚውል ገንዘብ የሚያሰባስበው ባላደራ ቦርድ እስካሁን ያሰባሰበው ገንዘብ ከ1 ሚሊዮን ዶላር መብለጡን ይፋ አድርጓል። $1 በቀን ሲሉ ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥሪ ተከትሎ የተዋቀረው ቡድን ለውጡን መሳካት ለውጥኑ መሳካት ያለውን ተስፋና አሉ ያሏቸውንም ፈተናዎች ተቆማል። አሉላ ከበደ የአማካሪ ቦርዱ ሊቀመንበር ፕሮፌሰር አለማየሁ ገብረማርያምን አነጋግሯል።
ፕሮፌሰር አለማየሁ ገብረማርያም በቀድሚያ እንኳን ለአውሮፓውያን አዲስ ዓመት 2019 በሰላም አደረሰው።
እንኳን አብሮ አደረሰን አሉላ። አንተንም የአሜሪካን ድምጽ የአማርኛ ፕሮግራምንም አመሰግናለሁ ስለጋበዛችሁኝ በአዲስ ዓመት ባዜማ።
ፕሮፌሰር አለማየሁ በሁለት ቀን መቅጠሪያዎች ምን ቆጥረው እና ወደ ኢትዮጵያ ቀን መቅጠሪያ سنመለስ ቀደም ብለን በመግቢያችን አስተዋውቀናል ኢትዮጵያን ለመርዳት 1 ዶላር በቀን በሚል በጠቅላይ ሚኒስትር አብይ አህመድ ጥሪ መሰረት የተቋቋመው ቡድናችሁ አንድ ትልቅ እርከን ላይ ደርሷል። መሰንበቻውን 1 ሚሊዮን ዶላር አልፏል። እንደውም ዛሬ ማለዳ 1,393,785 ይላል በመጨረሻ ያየሁት ቁጥር። እየገሰገሰ መሆኑን ያሳያል። ፈተናና አድሎቻችሁን አለፍ አለፍ እያን እንመለከታለን። እስኪ ይንገሩን አሁን ስላላችሁበት ሁኔታ ባጭሩ።
እሺ አመሰግናለሁ። ሁለት አዲስ አመት ማክበራችን እኔ በጣም ደስ ይለኛል። ምክንያቱም በኢትዮጵያ ዘመን አቆጣጠር እድሜን በ8 አመት እየቀነሱ ለማውራት
ወጣት ያድርጎታል።
አዎ እንግዲህ እንዳልም አስደሳች የሆነ ሁኔታ ላይ ነው ያለነው። እንደምታስታውሰው የዛሬ 2 ሳምንት 500 ሺህ ብር ገና ማለፋችን ነበርና ይህንን ሪፖርት ለጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ባነበቡ ጊዜ ትንሽ ግሳጼና ቅሬታ አሰሙ። ይህም ምንድን ነው? አሜሪካ መጥቼ እንኳን 50,000 ሰው መጥተው በጭብጨባ በሆያ ወዬ በደስታ ተቀብለውኝ ነበር፣ ግን አሁን ከዛ እንኳን 3,000 የማይሞላ ሰው አንድ ብር ሊለግሰኝ አልቻለም ብለው ተናገሩ። ሌላውም ደግሞ ዳያስፖራው እኮ 10 ጥያቄ ጠይቆ አንድ ብር እንኳን መስጠት አይችልም ብሎ ትንሽ የሞራል ተጽዕኖ አደረጉ እና ህዝቡ ይሄ በጣም አነቃቃው። አንዳንዱም ትንሽ እንደ ሀፍረትም ተሰማው። ምናልባት አብዛኛው ልል ይችላሉ። ሌሎቻችን ደግሞ የመንፈስ ጥንካሬና የመንፈስ ማበረታቻ ስለሰጠን 2 ሳምንት በማይሞላ ጊዜ ውስጥ እንግዲህ 1 ሚሊዮን ብር አገኘን ለማለት ይችላሉ። እና እንግዲህ ጠቅላይ ሚኒስትራችንን በጣም አመሰግናለሁ። እንደውም አሁን ስንጠራቸው ፈንድሬይዘር ኢን ቺፍ እያለ ነው። በእሳቸው ድጋፍ ነው ደስ ይቻሉ።
ዋናው የባላደራ ቦርዱ ገንዘብ አሰባሳቢ ኃይል ውስጥ ገብተዋል እሳቸው።
አዎ የሞራል ድጋፍ ነው የሚሰጡን እስካሁን ድረስ። ያም ድጋፍ ዝውን በዳያስፖራ በጣም ሊያነቃቃው ይችላል። ብዙ እኛ የሞከርነው ነገር ነበረ በሶሻል ሚዲያ እንደዚህ ማርኬቲንግ በማድረግ እና እሱ ብዙ ሊያንቀሳቅስልን አልቻለም። ግን በዳያስፖራው ምን ያህል ተቀባይነትና ተሰሚነት እንዳላቸው ነው ለእኛ ያረጋገጠልን። በምንም አይነት 1 ሚሊዮን ብር በሁለት ሳምንት ውስጥ ልንሰበስብ አንችልም ነበር፣ ግን ያ መልእክት በዳያስፖራው ሲያስተጋባ ብዙን ሰው ልቡን የነካው ይመስለኛል። ምክንያቱም 2,818 ገደማ ነበረ የዛሬ 2 ሳምንት፣ አሁን ከ10,700 በላይ ነው ሰው የተሳተፈው። ስለዚህ ይሄ ስራ ቀላል ነው ብዬ አልገምቶም። አሁን ደግሞ እየገሰገስ ስለሆነ ምናልባት በሚቀጥሉ 2 ሳምንት ውስጥ ወይንም ሳያንስ 2 ሚሊዮን ልንደርስ እንችላለን። በዚህ ከቀጠለ ደግሞ እኛ ሁላችንም ተስፋ እንደምናደርገው በጥቂት ወራት ውስጥ በቂ ገንዘብ ሰብስበን ያሰብናቸውን ፕሮጀክቶች ለመጀመር እንችላለን የሚል ታላቅ ተስፋ አለን በአሁኑ ወቅት።
መልካም። ይህ እንቅስቃሴያችሁ ብዙዎች ኪሳቸውን ከፈት አድርገው ለሀገራቸው የሚረዱበትን ሁኔታ ያነቃቃውን ያህል ቀደም ብሎ እንደተጠቀሱ በተጨባጭ የሚሰሩ ስራዎችን ማየት ሲጀምሩ ይበልጥ ሰዎች የሚነቃቁ ለድጋፉም የሚዘጋጁ ይመስለኛል። ፕሮፌሰር አለማየሁ ከዚህ ቀደም ብዙ እርዳታ የተደረገባቸው ገንዘብ ድጋፍ መዋጮ ቅስቀሳዎችን ተመልክተናል። ከዚህ ቀደም ባልታየ መልኩ ግለሰቦች ያዋጡትን ገንዘብ መጠንና ስም አካባቢ ጭምር በማፕ ላይ መታየት በሚችል ደረጃ በግዛቶች በአገሮች ተከፋፍሎ ይታያል። እስኪ ስለሱ በመጠኑ ይግለጹልን።
ልክ ነው። እንግዲህ እኛ ከአሁንም በፊት የተናገርነው ምንድነው ምንሰራውን ነገር በሙሉ በግልጽና በተጠያቂነት ነው ምናደርገው ብለናል። ገንዘብ እንዴት እንደምንሰበስብ፣ ማን እንደሰጠ፣ ማን እንዳልሰጠ ሁሉ ነገር እኛ ግልጽ መጽሐፍ ነን ብለን ስለምናም ሰውም እንዲያይና ራሱም ደግሞ እንዲገነዘብ እኛ ብቻ የምናወራውን ሳይሆን ይሄ አናሊቲክስ የሚባለውን የተሰበሰበው መረጃ ተመልክቶ ከየት እንደመጣ ከአውሮፓ ስም ተሰጠ፣ ከአሜሪካ፣ ከአሜሪካን ግዛቶች ውስጥ ማማን ነው የሰጠው የሚለውን ራሱ አይቶት እንዲገነዘብ። ለምሳሌ ጠቅላይ ሚኒስትራችን አሜሪካ በመጡ ጊዜ ዋሽንግተን ዲሲ፣ በሚኒሶታና በሎስ አንጀለስ ስሞታ ለማሰማት ሳይሆን ከዚህ የወጡት መዋጮዎች በመቶ ነው የሚቆጠሩት። 500 ከአንድ ቦታ 600 ምናምን ነው። ይሄ እንግዲህ ዋሽንግተን ዲሲ 25,000 ከወጣ፣ ሎስ አንጀለስ 10,000 ከወጣ፣ ሚኒሶታ 20,000 ከወጣ ያ ሁሉ እሳቸውን መጥቶ ያየው ሰው አሁን ለምን ሸርተት እንዳለና ለምን እጁን ኪሱን እንዳልከፈተ ራሱን እንዲፈትሽና ህሊናውንም እንዲመለከት ለማለት ነው። በዛ ጊዜ ወጥቶ የታየው መንፈሳዊ ደስታና ጥንካሬ ለምንድን ነው አሁን የቀረው የሚለውን ጥያቄ ያነሳሳል። አንዳንድ ሰዎች ያን የነበር ገንዘብ መሰብሰብ እሳቸው መጡ ጊዜ ስሜታዊ በነበረበት ጊዜ ሰውን ማንቀሳቀስ የመሳሰሉትን ነገር ማድረግ የነበረባቸው ይባላል። ግን ያ ደግሞ እንዳይደረግ በአገሩ ሕግ እንደሚታወቀው ከአሁን በፊት ሬኔሳንስ ዳም ለተባለው ገንዘብ ተሰብስቦ ህገወጥ በሆነ መንገድ የኢትዮጵያ ህዝብ 6 ሚሊዮን እንዲከፍል ተደርጓል የዛሬ 2-3 አመት። ስለዚህ ያለፈው መንግስት ያደረገውን ስህተት እኛ መድገም ስለማንፈልግ ይሄ ነገር ህጋዊ በሆነ መንገድና እያንዳንዷ በህግ የምትጠየቀውን ነገር ለማሟላት ግዴታ ስለነበረብን ነው እንጂ ገንዘብ መሰብሰቡ ተስኖን አልነበረም። ግን አሁን በጣም ደስ ይላል። ያቱም የሰው መንፈስ ተነቃቅቷል፣ ወደፊት እየገፋ ነው።
መልካም ተነቃቅቷል ብለዋል። የአዲስ አመቱን ስሜት ይዘን ነው የምንነጋገረውና ፕሮፌሰር አለማየሁ በአንድ በኩል የሚፈለገውን ያህል ገንዘብ ባለመሰብሰቡ ቀደም ብሎ በጠቅላይ ሚኒስትሩ ጭምር ቅሬታ የተነሳበትና ሌሎችን ያበረታታበትን ሁኔታ እንመለከታለን። በሌላ በኩል ደግሞ ተስፋ አለ። እስኪ እነኚህን ሁለት ጫፎች እናገናኝ። በአገር ውስጥ ያሉ ሁኔታዎች ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ጊዜ የብዙዎችን ልቦና ምናልባትም ለመጀመሪያ ጊዜ በኢትዮጵያ ውስጥ የዲሞክራሲ ጅማሮ ታይቷል፣ ብርሃን ፈንጥቋል፣ ከነበሩብን ፈተናዎች እናልፋለን የሚል ተስፋ ይዞ ቀደም ብሎ እንደጠቀሱ በጎበኛቸው ከተሞች ውስጥ ቦታ እስኪጠብ ድረስ ከፍተኛ መጠን ያለው ህዝብ ይወጣው ይችን የተጠየቀች መጠነኛ ገንዘብ ለማዋጣት እንዴት ሳይችል ቀረ የሚለውን ጥያቄ እንዲያነሱ ያደርጋል። በሌላ በኩል ሀገር ውስጥ ግጭቶች በርክተዋል። ይሄ ምናልባትም በሰፊው ውይይታችን የፖለቲካውን ገጽታ እንመለከታለን። ለእርሶ ግን እንደ አዲስ አመት መግቢያ ወደፊትም ለምትሰሩት ስራ በተስፋ እንደተነሳሳ ሰው እንዴት ያዛምዷቸዋል እነኝን የሁለት ጫፍ ጉዳዮች?
በጣም ጥሩ ጥያቄ ነው። እዚህ ላይ ላሰምር የምትፈልገው አንድ ነገር አለ። በኢትዮጵያ ታሪክ እኔ እንደማቀው አንድ የኢትዮጵያ መሪ የተባለ እንኳንስ የኢትዮጵያ መሪና እንደው ወረድ ያሉ ኦፊሻሎች እንኳን አሜሪካ መጥተው ለመከበርና እንደዚህ በህዝብ ፍቅርና በህዝብ ስሜት ታጅበው ሲወጡ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያው ናቸው። በጣም በሚደነቅ አይነት የተደረገ ነገር ነው። ከዚህ ጋር የተያያዘው ጥያቄ እንዴት ነው፣ እንዴት አድርገን አሁን በአዲሱ አመት የምናስፋፋ ነው። እስካሁን እንግዲህ ይህን ፕሮጀክት ከጀመርን 5 ወርም አልሞላንም። በአውሮፓ ኦገስት 9 ነው የጀመርነው። ያን ብዙ ነገር ተሰርቶ ገንዘብ መሰብሰብ የጀመርነው ኦክቶበር 22 ነው በአውሮፓ አቆጣጠር። ብዙም ደግሞ ዘመቻ ያደረግነው ይሄ በማህበራዊ ሚዲያ ወይም ሶሻል ሚዲያ በሚባለው ነበር እና እንግዲህ እዛ ላይ ወጣቶች ናቸው ኮምፒውተር መጠቀም የሚችሉ ክሬዲት ካርድ የሚባለው መጠቀም የሚችሉ እና እንደዚህ አይነት ሰዎች ናቸው ሊሳተፉ የቻሉት የነበረው። የቀየር ነው ምንድን ነው እንደውም እዚህ ወር መጀመሪያ ታህሳስ መጀመሪያ ላይ ማለት ነው በዋሽንግተን ዲሲ እኛ ከምክር ቤቱ አድቫይዘሪ ካውንስል ከሚባለው እየወጣን በየአካባቢው ለምሳሌ ዋሽንግተን ሄድን፣ ሰውን አስተምራል፣ አነቃቅተናል። በአንድ 2 ቀን እንኳን በዛን ሰሞን ቅዳሜና እሁድ በሄድንበት ጊዜ 56,000 ብር በላይ ነበረ ህዝብ አነቃቅተን ልንሰበሰብ የቻሉ። ስለዚህ ኮሚኒቲ ኢንጌጅመንት የሚ ከህዝቡ ጋር እየሄድን እየተዋየን ስለ ፕሮጀክቶቹ ምን እንደሆነ ይሄ ነገር ምን እንደሆነ ስሬቱና ወደፊት ደግሞ ምን ሊያደርገን እንደሚችል ኢትዮጵያን ከውጭ ሀገር እርዳታ እንዲያላቀቃትና የኢትዮጵያን ህዝብ እጣ ፋንታ ዲያስፖራው እንዲረከብ በባለቤትነት ይዞ ሁለተኛ ከልመና እንድንወጣ ይህንን ወደፊት ቪዥኑ ወይንም ሪዮቱ ይሄን ነው የምንፈልገው።
ፕሮፌሰር አለማየሁ የኢትዮጵያን መጪ ጊዜ እድልና ፈተናዎች ካሉበት ካሊፎርኒያም ቢሆን በምስል የሚታይ ሰፊ ቃለ ምልልስ በቅርቡ እናደርጋለን። የአዲስ አመት ዋዜማ መልእክቶንም ቡድናችሁ እየሰራ ያለውን የደረሰበትን አስመልክቶ ለሰጡን ማብራሪያ ለጊዜው አመሰግናለሁ። በድጋሚ መልካም አዲስ አመት።
እኔም አመሰግናለሁ። ያው በሁለት አመት ስለምንጠቀም እንግዲህ ካሁን በኋላ ጠቅሰኝ ያው እድሜ 29 አመት ነው።
እግዚአብሔር ይስጥልኝ ፕሮፌሰር አለማየሁ መልካም ቀን።
መልካም ቀን።
አድማጮች እንግዲህ የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩኝ። መልካም ምሽት። በነገው ጉዞ እንገናኝ። Imagine there's no heaven. It's easy if you try. Only sky. Imagine all the people living for today. Imagine there's no countries. It isn't hard. Okay.
ቱንን ራዶኒ ሰገለ አሜሪካት